የቅኔ ትምህርት ዓመታት በዝርዝር ዝነኛው የቅኔ ተማሪ በመጀመሪያው ዓመት ከአንድ አስተማሪ ቅኔውን በፍጹም ትጋት ቆጥሮ ከተቀኘ በኋላ በሁለተኛው ዓመት ትምህርቱን ለማስፋትና አውቀቱን ለማደርጀት ወደ ሁለተኛው ተማሪ ቤት ጉዞውን ይቀጥላል። መቼም ተማሪ ከተማሪ ቤቱ መነኩሴ ከባቱ ሲወጣ ስንብት አያውቅም። ይህ አልተለመደም። መነኩሴው መናኝ በመሆኑ ይሆናል። የተማሪው ምክንያት ግን ሁለት ወገን ነው። አንደኛው የቅኔ መምህራን ተማሪዎቻቸውን እንደ ባህር ልጆች ስለሚመረከቷቸውና ሊለዩአቸው ስለማይፈቅዱ ስንብት ለተማሪው የመንገድ ቅፋት መስሎ ስለታየው ነው። ይህ ገለጻ የአለቃ እንባቆም ነው። ሁለተኛው ምክንያት የበግና የተማሪ ጉዞ አንድ ነው። በግ አንዲቱ ከተሻገረችና ከተራመደች የቀሩት ይቆም አይችሉም። ተማሪም አንዱ እንዲህ ያለ መምህር አለ አሉ ከዚያ መሄዴ ነው ብሎ ለትምህርት ጓደኞቹ ድምጽ ያሰማ እንደሆነ ሁሉም ለጉዞ ተዘጋጅቶ ያድራል። በዚህ ምክንያት ጉባኤው እስከ መቀነስና እስከ መፈታት ይደርሳል። ከዚህ ሁሉ ለመዳን ተማሪው ከስንብት ታግሶ ከዋሸራ ወደ ጎንጅ ጽላሎ ከጎንጅ ወደ ዋሸራ ይሄዳል። ሁለተኛው ተማሪ ቤት የተለመደውን ትምህርቱን ቀጥሎ እውቀቱን አብስሮ ወደ ሶስተኛው ጉባኤ ከመሄዱ አስቀድሞ በሁለተኛው ዓመት ስለ ሶስተኛው መምህር እውቀትና ችሎታ መጠያየቅ ይጀምራል። የአስተማሪውን ልዩ አስተያየትና የጉባኤውን ስፋት እያጠና ይቆይና ሁለተኛውን ዓመት ጨርሶ በሶስተኛው ዓመት ወደ ዝነኛው የቅኔ መምህር የተለመደውን ጉዞ ይጀምራል። በዚህ ጊዜ ከራሱ ስንፍና በቀር ጀማሪ ለመስማትና በድንገት ዘርፎ ለመቀኘት ይችላል። በአሁኑ ዓመት የተማሪው አሳብና አስተያየት ሁሉ ሳይለወጥ አይቀርም። ምክንያቱም ጥቂት እውቀት አደገኛ በመሆኑ ከእርሱ በታች ያሉት የአክብሮት ስም የኔታ ማለትን ስለሰጡትና በመምህሮቹ ስም ስለተጠራ ኩራት ይሰማዋል። አካሄዱም ሁሉ ይለወጣል። ደበሎውን ገልብጦ የኋላውን ወደፊት የፊቱን ወደ ኋላ አዛውሮ መልበስ ይመጣል። ከዚህ ጋር ጨርቁን ከአፍንጫው መስቀል ጆሮውን መከናነብ ትልቅ ክብር መስሎ ይታየዋል። ይህንንም ያንንም ማወጠጥ መምህሩን መሸከም ወይም ችላ ማለት ያዘወትራል። ነገር ግን ይህ ልማድ የሰው ልጅ የደካማነት በዓለም ሊቃውንት ጉባኤ የተረጋገጠ በመሆኑ መምህራኑን ቅሬታ አይሰማቸውም። ይጸልዩለታል እንጂ አይጸልዩበትም። የሊቃውንቱ ግምት ከባድ ፍርዳቸው ከዘመድ ስለሆነ ይህን የመሰለው ፍጡር ሁሉ በእነሱ ዘንድ ሳይበላና ሳይጠጣ በሽታ ብቻ እንደጠገበና እንደሰከረ ይቆጠራልና ይፈርዱለታል እንጂ አይፈርዱበትም። ሶስተኛውን ዓመት በዚህ አኳኋን ከወሰደ በኋላ በአራተኛው ዓመት ወደ አራተኛው ጉባኤ ከሀገሩ ሳይሆን እንደ መምህሩ ጥንክርና ወደ በጌ ምድር ወደ ላስታ ወደ ዋድላ ወይም ዋድላ በረጅሙ ጉዞውን ይጀምራል። የዋድላ ተማሪ ቢሆን ጎጃም ይገባል። በአሁኑ ጊዜ የደቀ መዝሙሩ እውቀት እየበሰለና ያላየውን እያየ ያልሰማውን እየሰማ የቀድሞው ስሜቱና አስተያየቱ ሁሉ እየተቀነሰና እየተሻሻለ ይሄዳል። ጨርቁ ከአፍንጫው ይወርዳል፣ ከጆሮው ይርቃል፣ ደበሎ ወይም ማቁ በደንብ ይለበሳል። በተቻለ መጠን ትዕግስት ከትህትና ያድርበታል። ሳይጠራ ቤት ሳይላክ ወዴት ከማለት ይጠበቃል። ከንፈሩ ሰው የማይነካ ንግግሩና የቅኔው ድርሰት የሚያረካ ለየትም ቦታ ተፈላጊና ተጠያቂ ለመሆን ይበቃል። ከዓመተ በዓል ቢሄድ ቅኔውና ዚቁ ይልቁንም ራሱ የእርሱ ነው። ከሸንጎ ቢቀመጥ ትችቱና ፍርዱ ክብርና ሞገሱ ከእርሱ አያልፍም አይተርፍም። በቅኔ ትምህርት የታረመውና የበሰለው ደቀ መዝሙር በአሁኑ በአራተኛው ዓመት ከተሻለ መምህር ማለት ከላስታ እንደ መምህር ወልደ ኢየሱስ እንደ እንጃፋት፣ ከሸዋ እንደ መምህር ገብረ ኢየሱስ ወይም ደብረ ሊባኖስ፣ ከመጌ ምድርስ እንደ ጌቴ ገሞራ ሚካኤል ደብር፣ ከዋላ እንደ መምህር አወቀ ገረገራ፣ ከጎጃም እንደ ማዕበል ወልደ ሕይወት ሜጫ፣ ከወሎ እንደ መምህር ውራኬ ደሴ፣ ከትግሬ እንደ መሪ ጌታ ገብረ ሕይወት ካሉ ታላላቆች የቅኔ መምህራን ይህ ደቀ መዝሙር ወይም ምሁር የአገባብ ትምህርት ይጀምራል። የአገባቡም ትምህርት ክፍል በተለመደው አነጋገር ከዚህ እንደሚከተለው ነው። አንደኛ የሰዋስው አዋጅ፣ ሁለተኛ እርባ ቅምር፣ ሶስተኛ አብይና ንዑስ እንዲሁም ደቂቅ አገባብ፣ አራተኛ ንዑስና አብይ እርባታ፣ አምስተኛ የባዕድ ዝርዝርና የአሐዝ እርባታ፣ ስድስተኛ ልዩ ልዩ የቅኔ ጎዳና ፍልስፍና፣ ሰባተኛ በአምስተኛው አመት ትምርቱን ከመጣናቀቁና ከመጠበቁ ሌላ የሚጻፈውንና የሚታረመውን አርሞና አጣርቶን አንዳንድ ማስተዋሻ ይዞ አንድ አመት ያህል ልዩ ታሪክና የባህል ቅርስ የሚገኝባቸውን አደገዳማትና አድባራት ደሴቶችንና ዋሻዎችን ጎብኝቶ በሰባተኛው አመት ከመጨረሻው መምህር ተመርቆ ወይም ዲግሪ ተቀብሎ ለማስተማር ይችላል። ምናልባት አቋቋምና ትርጓሜ መጻሕፍትን ለመማር የቅኔው ጉባኤ አይወስነውም አይከለክለውም። ብዙዎቹ ሊቃውንት አራት አይን ለመሰኘት የበቁት እየተማሩም እያስተማሩም ነው። ከዚህ በኋላ ወደ ትውልድ ሀገራቸው የሚመለሱ አሉ። በሰው ሀገርም በእውቀታቸው ኮርተውና ተከብረው ጉባኤ ሰፍቶላቸው ተደስተው የሚኖሩ አሉ። የመምህራኑን ህይወት ስንመለከት በየገዳማቱ በየደሴቱ በየአድባራቱ ያሉት የቅኔ መምህራን ከተማሪ ጉልበት እንጂ ሀብት አይጠይቁም። ከጥቂቶቹ በቀረ ብዙዎቹ ታራሚያን ናቸው እንጂ እንደ ተማሪ ሰሌንና ጥላ እየሰሩ ያንን በተገኘ ዋጋ ለሁለትም ለአንድም ጨው እየሸጡ ራሳቸውን እየረዱ ያስተምራሉ። ከዚህ ሌላ የቁም ጽፈት እየጻፉ ቅርጽ እየቀረጹ ቶታን እያገቡ ድጉስ እየደጎሱ ማህደር እየሰፉ ራሳቸውን በራሳቸው እየረዱ የሚኖሩ አሉ። ሁኖም ህይወታቸው በሁለት ክፍል የተከፈለ ነው። አንደኛው ክፍል ከላይ የተጠቀሰው ህይወት ነው። እንኳን ከተማሪ ከባላባቱ ገንዘብ ሳይጠይቁ በከንቱ ዘነሳይኩም በከንቱ ሀው በብላሽ የወሰዳችሁትን ወይም የወሰዳችሁትን የተማራችሁትን በብላሽ በነጻ ስጡ አስተምሩ ብሎ በሐዋርያት አማካይነት ታላቁ የዓለም መምህር ጌታ ኢየሱስ የሰጣቸውን አደራ በመጠበቅ ያላንዳች ዋጋ በነጻ ያስተምራሉ። ለምግበ ነፍስ እንጂ ለምግበ ስጋ እምብዛም አይጓጉም፣ አይሳሱም። ኩርማን እንጀራ ይበዛባቸዋል፣ ጥርኝ ውሃ ይበረክትባቸዋል። አንድ እንጀራ ቢገኝ ከኩርማኑ በቀር ሶስት እጁ የተራበ ድሃ ፈንታ ነው። ብቻቸው መብላት ለእነሱ ሸክም ነው። ያገኙትን ከነዳያን ተካፍለው ነዳያንን መስለው ምስኪናንን አህለው መኖር የዘወትር ተግባራቸው በመሆኑ ለሰው እንጂ ለራሳቸው ስለ ነፍስ እንጂ ስለ ስጋቸው በፍጹም አይቸገሩም፣ አያስቡም። ከአራቱ ሰዓት እኩሉ በጉባኤ እኩሉ በጸሎትና ቤተ እግዚአብሔር ግልጋሎት ስለሚፈጸም ለምግብ ጊዜ ያጥራቸዋል። ስለዚህ ጉባኤ ሰብቶላቸው ደቀ መዝሙር ከቁጥር በላይ በዝቶላቸው ሳይበሳጩና አስተያየታቸውን ሳይለውጡ በህይወታቸው ሙሉ ተደስተው ይኖራሉ። አገሩ ወይም ደብሩ ለልመና ከመጠቡ በቀር ከመቶ ቁጥር አልፎ ተማሪው በሺህ በተቆጠረ ነበረ። እኒህ የቅኔ መምህራን ህጋውያን ናቸው። ሁለተኛው ክፍል ላይ ስንመለከት እነዚህ የቅኔ መምህራን ህጋውያን ናቸው። በህግ ጠንተው ስጋውንና ደሙን ተቀብለው በመጠኑ አልፎ አልፎ በአመት በዓል በገንዘብ ሳይሆን የተማሪውን ጉልበት ይጠይቃሉ። ተማሪዎቹም ለመምህራኑ ለመታዘዝና ለማገልገል ፈቃደኞች ስለሆኑ በአመት ሶስት ጊዜ ለበዓለ ፋሲካ፣ ለዘመን መለወጫ ወይም ለእንቁጣጣሽ፣ ሶስተኛ ለልደት መቶም ሁለት መቶም ተማሪዎች ቢኖሩ ከሽማግሌና ከደካሞች በቀር መላው አንዳንድ ሸክም እንጨት ለመምራቸው ያመጣሉ። ደግሞ እኩሉ በአጨዳ ኩሌቶቹም በአረም ወራት ይረዳሉ። የመምህሩም ባለቤት ከፍ ያለ ድግስ ደግሰው በስራ የደከሙትን ደቀ መዛሙርት ይጋብዛሉ። እንዲሁም ቢታመሙ በእህል ውሃ ይረዳሉ። ኮሶ ቢጠጡ የኮሶ ምሳ ይሰጣሉ። የተማሪዎቻቸው ነገር ሞታቸው ነው። ተማሪ ሲቸገር ይቸገራሉ። ሲሄዱ እየሸኙ እንደ እናትና እንደ ልጅ ይላቀሳሉ። ዘመን ረሃብ ወይም ዘመን ህማም የበሽታም የረሃብ ጊዜ ቢመጣ ረሃቡንም መከራውንም መምህራኑ ከተማሪዎቻቸው ጋር ይካፈላሉ። ጠቅላላው የመምህራን ህይወት በመጠኑ እስከዚህ ሲሆን ከዚህ የተያያዘ የደቀ መዛሙርት ህይወትን እንመለከታለን። ደቀ መዛሙርቱ ከትውልድ ሀገራቸው ተማሪ ቤቱ እንደደረሱ ትምህርት ከመጀመራቸው አስቀድሞ ከሶስት እስከ አራት እና እስከ አምስት እንዲያም ሲል ለሁለት በጓድ አረህ ወርደው እንጨቱንና ማገሩን አረጉን ሰብስበው አዘጋጅተው ጎጆ ቀልሰው ትምህርታቸውን መጀመር አለባቸው። ፈነውም በበክሌቱ ሁለት ሁለት አድርጎ ላካቸው። እንደተባለው አንዱ ቢታመም ሁለተኛው ያስታምማል ይረዷዋል። አንደኛው ኮሶ ቢጠጣና ቢደክመው አንደኛው ለምኑ ይመግበዋል፣ ውሃ ቀድቶ ያጠጣዋል። ደግሞ አንዱ በትምህርቱ በሁኔታው ሁሉ ቢበሳጭ ሁለተኛው መክሮ አጽናንቶ ያኖረዋል። አንዱ ውሃ ሲቀዳ አንደኛው ልመና ይሄዳል፣ ሁለተኛው ጎጆ ሲመርግና ሲለቀልቅ፣ ሶስተኛው ጨርቅ ያጥባል። አራተኛው ልመና አላመች ሲል ቆሎ ይቆላል፣ እንዲሁም ሌላው እንጨት ይሰብራል ያቀርባል። ይህን በመሰለ ማህበራዊ ኑሮ በሞትም ሆነ በሕይወት በደስታም ሆነ በሐዘንና መከራ ጊዜ ሳይለያዩና ሳይፎካከሩ አይዋ አያ እየተባባሉ እንደ ታላቅና እንደ ታናሽ ወንድማማች ብሶታቸውን እየተካፈሉ እየተቀጣጠሉ በትምህርትም በጉልበትም እየተረዳዱ ትምህርታቸውን ከፍጻሜ ያደርሳሉ። ከዚህ በላይ አስተማሪው ብቸኛ በድንግልና የሚኖር ቢሆን ብቸኛ በድንግልና የሚኖር ቢሆን መምህራቸውን በተራ ይረዳሉ፣ ያገለግላሉ። ቀረብ ያለው መንደር ለመምህሩ ተመድቦ ሳለ ተራው ተማሪ ምኖ የመምህሩን የዕለት ምግብ ያቀርባል፣ እግር ያጥባል፣ ቤት ይጠርጋል፣ ተከታዩም ልብስ ያጠዳል፣ አስፈላጊውን ሁሉ መልእክት ይፈጽማል። የብቸኞቹ መምህራን ህይወት ከደቀ መዛሙርት ህይወት ልዩነት የለውም። ለምሳሌ አገሩ በጦር ወይም በረሃ ምክንያት ቢታወቅ መምህራኑ ከደቀ መዛሙርቱ ጋር ከዚህ ወደ ተሻለው ሀገርና ደብር ይሰደዳሉ። መምህራኑ ለተማሪዎቻቸው ህይወታቸውን ያሳልፋሉ። ተማሪዎቹም ለአባቶቻቸው ለመምህራኑ ህይወታቸውን ይሰዋሉ። የኔታን ሲከፋቸው እኔን ይክፋኝ፣ የኔታ ኑሮ ሲደፈርስ አገሬ ሸዋ ወይም ጎንደር ጎጃም ይታረስ። ይህ የተዘምዶ አነጋገር የመላው ደቀ መዛሙርት የመተማመኛ ቃል ነው። ስለ ቅኔ ትምህርት አገልግሎትና ጥቅም፣ ቅኔ መማርና ማወቅ ለብዙ ነገር ያገለግላል፣ ለብዙ ጉዳይ ይጠቅማል፣ ይረዳል። አንደኛ ለጸሎት ያገለግላል። እነሆ በኢትዮጵያ ቤተክርስቲያን የተጻፉት ሁሉ መጽሐፍት በደገኛው ቋንቋ በግዕዝ ነው። የግዕዝ ቋንቋ ቅኔ ካልታወቀ በእነዚህ መጽሐፍት ለመጸለይ አይቻልም። ምክንያቱም የንባቡ ህግ ከመሰበሩና ከመሰንጠሩ በላይ ስለምን ለምን እንደሚጸለይ ካለመታወቁ ከነፋስ ጋር እንደመነጋገር ያለ ነው። ለምሳሌ ነፋስ ተራራውን ሲያናውጠው፣ ትቢያውን ሲያነሳው ድምፅ ይሰማል። ነገር ግን መልኩ ጥቁር ይሆን ቀይ፣ ቢጫ ይሆን ነጭ ባለመታወቁ እንዲህ ነው ለማለት አይቻልም። የሚጸልይም ሰው ጸሎቱን ጆሮ ካልሰማው ጥቅሙም ሆነ ጉዳቱ ከምን ላይ ነው? ይህ ካልሆነ ትምጣ መንግስትኪ ወይኩን ፈቃድከ ወልደ አቦ ገብረ መንፈስ ቅዱስ አክናፈ ድንግል ገብረ ጻድቅ ወልደ አቦ ገብረ መንፈስ ቅዱስ አክናፈ ድንግል ገብረ ጻድቅ ቅድስተ ስላሴ ቅድስተ ማርያም መካነ ኢየሱስ አሁንም ተአምሪሃ አንሳው የዝንቱ ልጅ ዝንቱ ማለት ግብረ ዘዋብ ከን ይፈጸምኩ ማለት ይመጣል። አሁን ተአምሪሃ የሚለውን ነው። የዝንቱ ልጅ ዝንቱ ማለት ግብረ ዘዋብ ከን ይፈጸምኩ ማለት ያመጣል። ቅኔ ከታወቀ ግን ይህ ሁሉ ይጠበቃል። ጆሮም ዋጋውን ያገኛል፣ ግልጋሎቱን ይፈጽማል። ጆሮ መሆኑ ይታወቃል። ሁለተኛ ቅኔ ማወቅ ለቤተ እግዚአብሔርም ሆነ ለቤተ መንግስት ያገለግላል። በቤተ እግዚአብሔር ቅኔ ተሰደብነ እያሉ ለሊቃውንት እንቅፋት ከመሆን መርቶ መቀኘት፣ ንባብ ሲነጥብ ማቃናት፣ ምዕመናኑ አንዳንድ በግዕዝ የተነበበ ቃል ሲጠይቁ ማስረዳት፣ ወንድና ሴት፣ ርቁና ቅርብ፣ አንድና ብዙ ማወቅ ቀላል ነገር አይደለም። እንዲሁም በቤተ መንግስት በአደባባይ ምሳሌ መስሎ ተረት ተርቶ አንዳንድ ማስረጃና መግለጫ ለመስጠት የሚቻለው ቅኔ ሲታወቅ ነው። ያለዚያ ግን ጥቅሱም ሆነ ፍርዱ ትክክል አይመጣም። እንዲያውም ቢጠቀስ ያሳፍራል፣ ያሰጋል። የተውሶ ልብስ የስርቆት ገንዘብ ይመስላል። ሶስተኛ ቅኔ የማወቅ ለንግግርም ሆነ ለስብከት ያገለግላል። ማንም ሰው ሲናገር ንግግሩ የሚቀናበረውና አማርኛው የሚስተካከለው ሰማያንን የሚማርከውና የሚደመጠው ከሌላ ሁሉ በቅኔ ትምህርት ሲሰለጥን ነው። ቅኔ ከማወቅ የተነሳ ጸያፍ ይጠነቀቃል፣ ያገባቡ ህግ ይጠበቃል። ያለዚያ የዕለቱን እንግዳ እንደምን ከርመሃል፣ የሰባቱን ዓመት ዘመድ እንዴት ሰንብተዋል፣ ከሰዓት በፊት እንደምን ዋል፣ ከሰዓት በኋላ እንደምን አድርሃል ማለት ይመጣል። ደግሞ አንዳንድ ጊዜ በንግግርም ሆነ በስብከት ውስጥ አልፎ አልፎ በግዕዝ ጠቅሶ መናገር አስፈላጊ ስለሆነ ከትርጓሚው ሳይደርስ ንባቡ ይበላሽና ተናጋሪው ወይም ሰባኪው ከትዝብት ላይ ይወድቃል። ጀርመናዊውም በግዕዝ ሲያነጋግር በእንግሊዝኛ መመለስ ትልቅ አደጋ፣ አገርና ባህል እንደ ሌላው ልዩ ፍጥረት መሆን ነው። አራተኛው ቅኔ ማወቅ ለማንኛውም ትምህርት ይጠቅማል። ቅኔ የተማረና የተመራመረ ሰው ቋንቋ ቢነግሩት፣ ተግባር ዕድ ቢያስጠኑት፣ ቁጥር ቢያስተምሩት፣ የሳይንስ ፍልስፍና ቢያሳዩት ሁሉንም በጥቂት ጊዜ ውስጥ ለማጥናት ልዩ ስጦታና እድል አለው። ምክንያቱም ከቅኔ ትምህርት ወዲያ የረቀቀና የጠለቀ ትምህርት ስላልተፈጠረ በቀላሉ ለማጥናት አይምሮ ይፈቅድለታል። አምስተኛ ቅኔ ማወቅ ለድርሰት ይጠቅማል። ቅኔ የተማረና በቅኔ ትምህርት የደከመ ደቀ መዝሙር ስለዚህ በዓል እስቲ ግሰስ ቢባል ዛሬ ለነገ፣ ጠዋት ለማታ፣ ማታ ለጠዋት አዲስ ግስ አዲስ ድርሰት ደርሶ ተፈላጊውን ሁሉ ግልጋሎት ለመፈጸም ይችላል። መጽሐፍም ለመጽሐፍ ከተመቸው በአንድ ዓመት ውስጥ ብዙ መጽሐፍ ለመጽሐፍ ምንም የሚያዳግተው ነገር የለም። ባለቅኔ የደረሰውም ድርሰት ተነቦ አይጠገብም፣ ታይቶ አይሰለችም፣ ሁልጊዜ አዲስ ነው። ስድስተኛ፣ ቅኔ ማወቅ ከዳኝነት ሌላ ለቤተ መማክርት ይጠቅማል። የሀሳብንና የፍልስፍናን ነገር በቅኔ ትምህርት ቤት ስለለመደውና ስላጠናው ከመንደር አልፎ ለአንድ ከሀገር ተርፎ ለድንበር ያስባል። ከመንደር አልፎ ለሀገር ከሀገር ተርፎ ለድንበር ያስባል። አስቦም ያሰበውንና የፈለሰፈውን ጉዳይ ከስራ ላይ ያውለዋል። ቅኔ የተማረና በቅኔ የተመራመረ በቅኔ ቤት ያደገ ሰው የሕዝብን ንባብ ያውቃል፣ የመንግስትን ትርጓሜ ይጠብቃል፣ ይጠነቀቃል። ሰባተኛ፣ ቅኔ የጠላትን መበቀያ ወዳጅን መቀበያ ጥሩ የነጠረ መሳሪያ ነው። ለምሳሌ ቅኔ የጠላትን መበቀያ ሲሆን በጥይት የተመታ ከሞት በቀር ቁስሉ ይሽራል፣ ጠባሳው ይጠፋል። በቅኔ የተሰደበ ሰው ግን ዘላለም ሲሰደብና ሲዘለፍ ይኖራል። በቅኔ የተመሰገነም ዓለም ዘላለም ሲመሰገንና በታሪክ አምድ ሲወሳ ይኖራል። ምስጋናው በግልጥም በስውርም ሲሆን ስድቡና አሽሙሩ ግን በምጸትና በስውር በህብር ነገር መሆን አለበት። እነሆ ስድቡን እንመልከት። ከመርጌታ ደለለ በህብርነት የተነገረ ቅኔ፣ ከንቱ ውእቱ ትምህርቱ ለእስጢፋኖስ ካህን እስመ በላዕሌሁ ነበሩ ዘይተ ምህሩ አእባን። ሁለተኛ፣ በስስታምና በንፉግ ሰው ላይ የተነገረ ቅኔ፣ ሐሜተ ክልኤቱ አሃው ዘኢፈርሃ ወልድ በልአ በተከብቶ ስጋ ጥዑመ እንዘ የአጹ ሆህቶ ወፍሉጠ ሞት ኮነ ባህቲቶ ዘበልአ እስመ ይመውት ባህቲቶ። የመጀመሪያው ቅኔ ትርጓሜ፣ ከንቱ ውእቱ ትምህርቱ ለእስጢፋኖስ ካህን፣ የካህን እስጢፋኖስ ትምህርት ከንቱ ነው። እስመ በላዕሌሁ ነበሩ ዘይተ ምህሩ አይባን፣ ያልተማሩ ደንጎች በበላዩ ተቀምጠዋልና። የዚህ ሊቅ ትምህርት ከንቱ ነው ሲል የእሰሙ ግስ ተሰዳቢውን ሰው ያመለክታል። ስለ ወርቁ እስጢፋኖስ በደንጊያ ተደበደበ በሰማዕትነት ሞተ ማለት ነው። የሁለተኛው ቅኔ ትርጓሜ፣ ሐሜተ ክልኤቱ አሃው ዘኢፈርሃ ወልድ በልአ በተከብቶ፣ የሁለት ወንድማማችን ሐሜት ያልፈራ ሰው ወልድ የጣፈጠ ስጋ ጥዑመ እንዘ የአጹ ሆህቶ፣ የጣፈጠ ስጋን በሩን ዘግቶ በስውር በላ። ወፍሉጠ ሞት ኮነ ባህቲቶ ዘበልአ እስመ ይመውት ባህቲቶ፣ በሞትም የተለየን ሆነ፣ ብቻውን ሞተ። ብቻውን የበላ ብቻውን ይሞታልና። ከጎረቤትና ከዘመድ ከወገን ጋር ያልበላ ማህበራዊ ኑሮን የማያውቅ ሰው ብቻውን መሞቱና አልቃሽ ከፋኝ ቀባሪ ማጣቱ የተረጋገጠ ነው። አሁን በሰሙ ግስ የባለቅኔው ባለጋራ ተሰድቧል። የወርቁ ግስ ወልድ በተለየ አካሉ ከድንግል ማርያም በለበሰው ስጋ ስለ ሰው ልጅ ህይወቱን ማሳለፉን ይናገራል። ይህ ቅኔ ከመምህር ተክሌ ወይም ካለቃ ተክለ ጽዮን የተነገረ ነው። በዚህ አንጻር የተሰደበውም ዘላለም በህዝብ አፍ ሲሰደብ፣ የተመሰገነውም ዘወትር በዓለም ዘንድ ሲመሰገንና ስሙ በታሪክ ሲወሳ ይኖራል። በስድ ንባብ ሰውን ከመዝለፍና ከማመስገን በቅኔ መዝለፍና ማመስገን የተሻለ እና ልዩ ዘዴ ስለሆነ በቅኔ የተሰደቡና የተመሰገኑ ብዙዎች ናቸው። ለማስረጃ ከብዙ በጥቂቱ ከጠቀሰ የትምህርቱ ፍላጎት የሰው ልጅ ፈንታ ነው። ነቢያትም ሐዋርያትም ጌታችንም ራሱ ግጥምና ቤት ሳይኖረው እንጂ ንግግሩ በቅኔ መልክ ነው። ለዚህ መድኃኒቱ ቅዱስ መጽሐፍን መመልከት ብቻ ስለሆነ ዝርዝር ማስረጃ አያስፈልግም። ስምንተኛ፣ ቅኔ ማወቅ ለመስሪያ ቤት እጅግ ያገለግላል። አንድ ባለስልጣን ስለዚህ እንዲህ ብለህ ጻፍ ብሎ ትእዛዝ ቢሰጠው በቅኔ ድርሰት ጥናት የሰለጠነውና መወድስም ሆነ ጣነው መገድ ቅኔ በአንድ ጊዜ መውሰድ የለመደው ደቀ መዝሙር አርሱን ብቻ ተቀብሎ አረፍተ ነገሩን አስተካክሎ በሚገባ ጽፎና አርሞ ብዙውን ቀንሶና አሳጥሮ ጥቂቱን አብዝቶ ከአምስት እስከ አስር ገጽ ከዚህም በላይ ጽፎ ለማቅረብ ሙሉ ችሎታ አለው። ማጠቃለያ፣ ቅኔን ተማረ ሲባል መማር፣ መመራመር፣ ማወቅ፣ መጠንቀቅ፣ መራቀቅ፣ መጥለቅ፣ መውለድ፣ መፍጠር፣ መፈልሰፍ፣ አዲስ ነገር፣ አዲስ ሀገር፣ አዲስ አየር የሚጠላ ማን አለ? የለም። ስለዚህ ገብስ ቢቆሉት ቢፈጩት ለምግብ ሆነ ለመጠጥ የሰጡትን ግልጋሎት ሁሉ እንደሚፈጽምና ከዋሉት እንዲውል ቅኔም የተማረ ሰው ቅመም ስለሆነ የስራ ሁሉ ማጣፈጫና ማከናወኛ ነው። ከቤተ ክርስቲያናችንም ትምህርት እጅግ የሚያኮራንና በአፍ ሙሉ የሚያናግረን ይኸው ቅኔ የተባለው ታላቁ የሰው ልጅ ሙያ ነው። ይህን ያላወቁ ሁሉ በሊቃውንት አነጋገር ጨዋ የጨዋ ልጅ ይባላል። እንዲህ ከሆነ ካህን፣ ወታደር፣ ወንድ፣ ሴት፣ ሽማግሌ፣ ወጣት ሳይባል ቅኔ ቢያውቅ መልካም ነበር። ታላቂቱ የክርስቲያን ደሴት ኢትዮጵያስ እንኳን ወንዶችን ሴቶችን ለቅኔ አድርሳ እንደነበረ ከሸዋ ወይዘሮ አይመትን ከጎጃም ጎንጅ ጽላሎ ወይዘሮ ገላን ለማስረጃ ያህል እያቀረብኩ ስለ ቅኔ ትምህርትና ስለ ጥቅሙ በሚል መግቢያ የጀመርሁትን ንግግሬን ሳሳረፍ ለሊቃውንት አምላክ ምስጋና ይድረሰው እያልሁ ነው። ከኢትዮጵያ ሊቃውንት አንዱ አለቃ እንባቆም ቃለወልድ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ።